ባለፈው ሳምንት ሐሙስ ጥር 22/2013 ዓ.ም ተመረጠ በኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የተመራ ቡድን አትላንቲክ ካውንስል የተሰኘ የዩናይትድ ስቴትስ የሐሳብ አብላዮች ተቋም ባዘጋጀው የበይነ መረብ ውይይት ላይ ትግራይ ክልልን በተመለከተ ለሚነሱ ጥያቄዎች ማብራሪያ እንደሰጠ በሚኒስትሩና በካውንስሉ ድረገጽ ላይ ይፋ ተደርጓል። ለአንድ ሰዓት በቆየው በዚህ የጥያቄና መልስ ውይይት ላይ ከአዲሱ ፕሬዝዳንት ጆ ባይደን አስተዳደር አባላትና እንደራሴዎች መካከል የተገኙ እንደነበሩ የውጭ ጉዳይ መስሪያ ቤት ያወጣው መግለጫ ያሳያል። በሌላ በኩል በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ከአሜሪካ ድምጽ ጋር በስልክ በነበራቸው ቆይታ ወደ 30 የሚሆኑ ሰዎች እንደተሳተፉ አይቻለሁ ብለዋል። ሙሉ ዝግጅቱ እንደሚከተለው ተዘጋጅቷል። በእለቱ በስብሰባው ላይ የተገኙት በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ የማብራሪያ መርሃ ግብሩ የተዘጋጀው መረጃ ለመስጠት እንደሆነ ከአሜሪካ ድምጽ ጋር በስልክ በነበራቸው ቆይታ ገልጸዋል።
አሁን ወቅታዊ የሆኑ ሶስት ላሉ ጉዳዮች ማለትም የህግ ማስከበሩ፣ የታላቁ ህዳሴ ግድብ ውይይትና የኢትዮጵያና የሱዳን ድንበር ጉዳይ በተለያየ መልክ የሰራጩ ዘገባዎች ስላሉ የኢትዮጵያ መንግስትን ትክክለኛ ሀሳብና ስትራቴጂ እንዲሁም ደግሞ የወቅቱ ይሆናሉ ነገሮችን የተለያዩ አካላት የማስረዳት ጉዳይ ነው። እንግዲህ ቲንክ ታንኮች እንደሚታወቀው ለአሜሪካ መንግስት የተለያዩ ሀሳቦችን ያቀርባሉ፣ ለኮንግረስም አስተዳደሩም ያቀርባሉ። ስለዚህ እነሱም ትክክለኛ ግንዛቤ እንዲኖራቸው ማድረግ በማስፈለጉ ነው ማለት ነው።
ማብራሪያውን የሰጡት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይ አምባሳደር ሬድዋን ሁሴንና የስደተኞችና ከስደት ተመላሾች ኤጀንሲ ዋና ዲሬክተር አቶ ተስፋሁን ጎበዛይ ሲሆኑ ማብራሪያውን ለማዳመጥ የተገኙት ደግሞ የአዲሱ ፕሬዝዳንት ጆ ባይደን አስተዳደር ሰዎችና ከእንደራሴዎች እንደተገኙም በውጭ ጉዳይ መስሪያ ቤቱ ድረገጽ ላይ ሰፍሯል። እነማን ተገኙ?
የአትላንቲክ ካውንስል ነው ይሄን ተጋባዦችን የጠራው። እናም በኢትዮጵያ መንግስት በኩል ኃላፊዎች ተገኝተው ነው ያስረዱ። ስለዚህ በአዲሱ የአሜሪካ አስተዳደር ውስጥ የተሳተፉ እነማን እንደሆኑ ማወቅ አልችልም፣ ትውቅም አላደረጉም። ግን ያው እንደተገኙ አትላንቲክ ካውንስል በኩል እንኳን ደህና መጣችሁ ተብለው ቡና ተሰጥቷቸዋል። ጠቅላላ ወደ 32 ሰዎች እንደዚህ የተሳተፉ እንደሆነ አይቻለሁ።
ትግራይ ክልልን በተመለከተ ከዓለም አቀፍ ተቋማት በኢትዮጵያ መንግስት ላይ የሚነሱ ጥያቄዎችና የሚሰነዘሩ ክሶች በዛ ያሉ ናቸው። በትግራይ ክልል ላይ ወረራ የተፈጸመው በኢትዮጵያ መከላከያ ሰራዊት ነው፣ ከዚያም የአማራ ክልል ልዩ ኃይልና የኤርትራ ሰራዊት በጋራ ሆነው ጥቃት ፈጽመዋል፣ መሰረተ ልማቶች ፈራርሰዋል፣ በአሁኑ ጊዜም ከ4.5 ሚሊዮን በላይ ህዝብ አስቸኳይ የምግብ እርዳታ ያስፈልገዋል፣ ይህንን እርዳታ ለመስጠት የሚፈልጉ ዓለም አቀፍ ተቋማት ደግሞ እንደ ልብ ተንቀሳቅሰው እርዳታውን መለገስ አልቻሉም፣ በዚህም የተነሳ በአሁኑ ሰዓትም የሰብአዊ ቀውሱ እየተባባሰ ነው፣ የወደፊቱም በአስጊ ሁኔታ ላይ ነው የሚሉ ይገኙበታል። አምባሳደር ፍጹም አረጋ እነዚህና ሌሎች ጥያቄዎችን በማብራሪያው ወቅት መነሳታቸውን ጠቅሰው በእለቱ የተሰጠው ማብራሪያ ዘል ምላሽ ምን እንደሆነ ተራ በተራ ያስረዳሉ።
የህወሓት ጽንፈኛ ቡድን በሰጠው አመራር መከላከያ ሰራዊታችን ላይ ከፍተኛ ጉዳት የሀገር ክህደት ጉዳት ጭምር ያለበት አድርሰዋል። ግድያና የጦር መሳሪያ ዘረፋ እንዲሁም ሌሎች ድርጊቶች በማድረጋቸው መንግስት ለዛ አጸፋ መልሷል። ህግ ማስከበር ስራዎችን ሰርተዋል። እዚህ ላይ ያለው ብዥታ ሁሉም ግልጽነት ያገኘ ማን ድርጊቱ እንደጀመረው በራሳቸው ሚዲያ ጭምር የገለጹት በመሆኑ ይህን ተከትሎ የተካሄደው ሁኔታ በሙሉ የሚከታተሉ ናቸው። አሁን የሰብአዊ እርዳታውን በሚመለከት እየተደረጉ ያሉ ሁኔታዎችን የማስረዳት ነው የነበረው። እስካሁን ድረስ በ92 የማሰራጫ ጣቢያዎች በክልል ውስጥ ማለት ነው የእህል አቅርቦት በመንግስት እየቀረበ እንደሆነ እና ተጨማሪ የምግብም የመድኃኒትም ሕክምና ቁሳቁስ በአጠቃላይ ድጋፎች እየተደረገው እንደሆነ እና ዓለም አቀፍ ማህበረሰብም በዩኤን ሲስተም ውስጥ ያሉትም ተገቢ ድጋፍ እያደረጉ እንደሆነ የሲአይዲም እንደዚሁ ሌሎችም ለመደገፍ የሚፈልጉ ከመንግስት ጋር ተባብረው መስራት እንደሚችሉ የተቀመጠበት ነው። በዝርዝር ምን ያህል እነዚህ ቁሳቁሶች እየተሰራጩ እንደሆነ የቀረበበት ሁኔታ ነው የነበረው።
ትግራይ ውስጥ በአሁኑ ሰዓት እርዳታ የሚያስፈልገው ሰው ቁጥር 4.5 ሚሊዮን እንደሆነ የክልሉ ጊዜያዊ አስተዳደር የማህበራዊ ጉዳይ ቢሮ ኃላፊ አቶ አብርሃ ደስታ ዳሰሳጥናት ማድረጋቸውን ገልጸው በአሜሪካ ድምጽ መናገራቸው ይታወሳል። ከትላንት በስቲያ በዚህ ዙሪያ ዘገባ ያስነበበው አሶሺየትድ ፕሬስም በመንግስትና በእርዳታ ሰራተኞች መካከል ከተደረገ ስብሰባ ሾልኮ የወጣ መረጃ ነው በሚል ጠቅሶ በክልሉ ሰዎች በምግብ እጥረት የተነሳ ህይወታቸው ማለፍ ጀምሯል ይላል። ቁጥሩን የተመለከተው ጥያቄ በአትላንቲክ ካውንስሉ ስብሰባ ላይ ቀርቦ ነበር ያሉት አምባሳደር ፍጹም የመንግስትን ምላሽ ያስረዳሉ።
የህግ ማስከበር ምርጫው ከመጀመሩ በፊት በትግራይ ውስጥ 1.8 ሚሊዮን ህዝብ በሴፍቲኔት ፕሮግራም ታቅፎ ከእርዳታ እያገኘ የሚኖር ህዝብ ነበር። ግጭት ደግሞ ያው የትራንስፖርት እንቅስቃሴውንም ብዙ ነገሩን ስለሚያስተጓጉል በዚህ አጋጣሚ ወደ 700,000 የሚሆን ተጨማሪ ህዝብ ለዚህ ችግር እንደተጋለጠ ነው። ስለዚህ በድምሩ 2.5 ሚሊዮን የሚሆን ህዝብ ተገቢ እርዳታ ያስፈልገዋል። የሚያስፈልገውን እርዳታ ምናልባት ለአንድ ወር እንደዚህ የሚሆን አቅርቦትን መንግስት በእነዚህ የስርጭት ጣቢያዎች እያደረሰ እንደሆነ ተገለጠው እና ከዛ በላይ የሆነ ቁጥር አለ የሚሉ ያው በግምት ነው የሚናገሩት። ብዙዎቹ ይህን መረጃ እየሰጡ ያሉ ዳገብተን ለመዘገብ መረጃው ለመናገር አልቻልም ይላሉ። ሌላ በኩል ደግሞ ቁጥር ይሰጣሉ እዛው የሚናገሩት እዛው የሚጋጨው። መጀመሪያ ይህንን ዜና ብሬክ ያደረገው ተቋም ገብተን አሰስመንት ለመስራት አልቻልም፣ ግን ደግሞ ይህን ያህል ህዝብ እርዳታ ያስፈልገዋል። በእርግጥ ለህዝቡ በማሰብ ይህንን እያደረጉ ከሆነ በጣም ጥሩ እገዛውን ያደርጉ፣ ህዝቡን ይደግፉት። ግን በቁጥር የፖለቲካ ትርፍ ለማግኘት የሚደረጉ ሁኔታዎች እንዳሉ እናያለን። የእነዚህን ቁጥሮች መጨረሻ ላይ ያው የተባበሩት መንግስታትን ጭምር ሲጠቀሙበት እንሰማለን። ለእነሱ ትክክለኛው ማብራሪያ ይሄ ነው በሚል ለማስረዳት በመንግስታችን በኩል ተሞክሯል። የተባበሩት መንግስታት በብዙ መንገድ እየረዳን ያለን፣ ኢትዮጵያም ደግሞ መስራች አባል እንደመሆኗ ተገቢ ድጋፍ ሲያስፈልጋት ማግኘት ያለባት ተቆም እንደሆነ እናምናለን። እና አሳሳቢ የሆነው ምንድነው፣ አንዳንድ አካባቢዎች ላይ ከትራንስፖርት እጥረት ጋር ተያይዞ በርካታ የጭነት ተሽከርካሪዎች ጅቡቲ ሄደው ፓርክ እንዲያደርግ ተደርገው ስለነበር ከጅቡቲ መንግስት ጋር በመነጋገር እንዲመለሱ ተደርገው ወደ ኦፕሬሽኑ የገቡ በመሆናቸው አሁን የትራንስፖርት ችግሩም እንደሚቃለል ነው እየተገለጸ ያለው።
በሌላ በኩል ኢትዮጵያ ውስጥ በአራት የስደተኛ መጠለያ ካምፕ ውስጥ የሚገኙ ኤርትራውያን ስደተኞች በኤርትራ ወታደሮች ተይዘው ወደ ኤርትራ እየተመለሱ መሆኑን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ መረጃ እንዳለው በመግለጽ በጻፈው ደብዳቤ ገልጿል። አምባሳደር ፍጹም ስደተኞቹ ስለሚገኙበት ሁኔታም የኢትዮጵያ መንግስት ባለስልጣናት በካውንስሉ ስብሰባ ላይ ማብራሪያ ሰጥተዋል ብለዋል።
በአጠቃላይ እንግዲህ ኢትዮጵያ ውስጥ 6 የኤርትራ የስደተኛ ጣቢያዎች እንዳሉ፣ 2 አፋር ውስጥ፣ 4 ትግራይ ውስጥ፣ ከአራቱ ደግሞ 2 ወደ ድንበር አካባቢ እና 2 ደግሞ ወደ መሀል ወደ ሽሬ አካባቢ እንደሆኑ እና እነሱም ያሉበት ሁኔታ መጀመሪያ በህግ ማስከበር ውስጥ የነበረ ችግር እንደነበረ፣ አሁን ግን በተለይ መሀከል አካባቢ ያሉት በጥሩ ሁኔታ ላይ እንደሚገኙ የተባበሩት መንግስታት ደርሶ ተገቢ ድጋፍ እስኪሰጣቸው ድረስ የኢትዮጵያ መንግስት በኩል በብድር መልክ የሚያዝ የተለያዩ የምግብ አቅርቦቶች እየተደረገ እንደሆነ፣ ለዚህ ሁሉ ለጉብኝት ክፍት መሆናቸው ቅዳሜ ዕለትም በዩኒሲር ከፍተኛ ኮሚሽነርም እንደሚጎበኝ ሁሉ ተገልጾ ነበረ። ስለዚህ ከዚህ ጋር በተያያዘ ከተሳታፊዎች የሚነሱ ጥያቄዎችን መልስ መስጠት የነበረው
የኤርትራ ወታደሮች በኢትዮጵያ ውስጥ በትግራይ ክልል መኖራቸው ብቻ ሳይሆን ኖረውም የሰብአዊ መብት ጥሰት እየፈጸሙ በመሆኑ በአስቸኳይ እንዲወጡ የዩናይትድ ስቴትስ የጆ ባይደን አስተዳደር በውጭ ጉዳይ መስሪያ ቤት ቃል አቀባይ በኩል ባለፈው ሳምንት ጠይቋል። ሌሎች ተመሳሳይ ሪፖርቶችም እየተሰሙ ይገኛሉ። ለአምባሳደር ፍጹም አረጋ ይህ ጥያቄ በአትላንቲክ ካውንስሉ ስብሰባ ላይ አልቀረበም ወይ? ከቀረበስ የኢትዮጵያ መንግስት ምን ምላሽ ሰጠ? ምላሹስ ምንድን ነው ለሚለው ጥያቄ አምባሳደር ፍጹም ሲመልሱ
ኤርትራን ወታደሮች በኢትዮጵያ ውስጥ አሉ በሚል ተደጋጋሚ የሚገለጽ ነገር አለ። ይህን በተመለከተ የኤርትራ መንግስት አልገባሁም ብሎ መግለጫ ሰጥቷል። ሁለተኛ፣ የኢትዮጵያ መንግስት የኤርትራ ወታደሮችን ግብዣ እንዳላቀረበ መኖራቸውንም እንዳላረጋገጠ ነው በተደጋጋሚ እየተነገረ ያለው። አንድ ግልጽ መሆን ያለበት ነገር ምንድን ነው? ድንበሩን የሚጠብቁ ወታደሮች ጥቃት ሲደርስባቸው ድንበሩን የሚጠብቁ ማለት የለም። የኢትዮጵያ ሰራዊት በህወሓት እረኛ ቡድን የተያዘውን እያስለቀቀ ድንበሩ ድረስ እስኪደርስ ድረስ የኤርትራ ወታደሮች ገብተዋል አልገቡም የሚለውን የኢትዮጵያ መንግስት ሊያረጋግጥ የሚችልበት መንገድ ያለ አይመስለኝ። በዛ መሀል የተፈጠረውን ክፍተት እንግዲህ የኤርትራ መንግስት የሰጠውን መግለጫ ከመውሰድ ባለፈ የተለየ ነገር ማለት አስቸጋሪ የሚሆነው በእነሱ በኩል ድንበራቸው ላይ ጠብቁ እንደነበርና ግን በምንም መንገድ ወደ ዛ እንዳልገቡ ነው እየገለጹ አሉ። ሌላው በየቦታው የደረሱ በደሎች አሉ፣ ዘረፋዎች አሉ ለሚለው ይሄ ጥያቄ ፒስ አትላንቲክ ካውንስል በከተማ ላይ ቀርቦ በተገኙ ሐላፊዎች የተጠበሰ ምላሽ ህዋት ዘፈኛው ቡድን እየለቀቀ በሄደበት ጊዜ ወደ 13000 የሚደርሱ በከፍተኛ ወንጀል የታሰሩ ሰዎች ለቆ ስለነበረ ወይም እንዲወጡ ፈቅዶ ስለነበረ በዛ የተነሳ አንዳንዶችን ሰብረው ሊሆን ይችላል። እነዚህ የተለቀቁ አካላት አንዳንድ ቦታ ታጥቀው ጭምር ከፍተኛ በደል ሊያደርሱ እንደሚችሉ ጥቆማ እየመጣ እንደሆነ አስተዋል ማለት ነው። ይህንን መንግስት ለመከላከል ከህብረተሰቡ ጋር በመሆን ስራ እንደጀመረ ነው ተገለጸው። ስለዚህ በኢትዮጵያ መንግስት በኩል ካብዞም ይሆን እንዲሁ የሚያውቀው የታ ወታደሮች መግባት እንደሌለ ነው በተደጋጋሚ እየተገለጸ ያለው። ግን ይህ እየተባለም ያለ በተደጋጋሚ የተለያዩ የሐሰት እንትኖችን እያቀረቡ ግን አንድም ማስረጃ ማቅረብ ያልቻሉበት ሁኔታ ነው ያለው ማለት ነው። እና ይሄ ስሜ ማጥፋት ለሚቻካለው ነው ስለር ደጋግሞ ውሸትን በመናገር እውነት ለማስመሰል ከመሞከር ውጭ የተለየ ነገር አፍቅር ውስጥ ነው።
የአይን እማኞች አሉ። ለምሳሌ የተጎጂ ቤተሰቦች እዛ አካባቢ በተለይ በዚህ በአዲግራት ውቅሮ በኤርትራ ድንበር አካባቢ ያሉ የዩናይትድ ስቴትስ መንግስትም መረጃ እንዳለው ጠቅሶ በውጭ ጉዳይ መስሪያ ቤቱ አማካኝነት የሚሰጣቸው መግለጫዎች አሉ። ዓለም አቀፍ የተለያዩ ተቋማትም ይሄ ነገር ይነሳል። መግባታቸው እንደው ከአጠራጣሪ በላይ ነው የሚፈጽሙት ድርጊት ነው እንጂ በሚል ነገር ይነሳል። እና ከኤርትራ መንግስት ጋር በዚህ ጉዳይ ላይ የኢትዮጵያ መንግስት ለመነጋገር ያደረገው ጥረት የለም?
እንግዲህ በኤርትራ በኩል አልገባንም የሚል መግለጫ ሰጥቷል። አጠቃላይ ሪጅን ጦርነት እንዲሆን የሚፈልጉ ኃይሎች ናቸው እንደዚህ እያደረጉ ያሉት። እነሱ እንደዚህ ጋብዞ ስላስገቡ እኛም ሌላ ሀገር እንጋብዛለን ነው እና ጉዳዩን ወደ ሪጅናል ጦርነት ለመቀየር ነው እየታሰበ ያለው ማለት ነው። ኢትዮጵያ በኩል የህግ ማስከበሩን እርምጃ መንግስት በራሱ ተማምኖ የገባበት ነው። ስለዚህ ከዚህ የተለየ መረጃ አለን የአይን እማኞች አሉ እንደዚህ ያሉት ያው ይህ ጊዜ ጉዳይ ስለሆነ መረጃቸውን እያቀረቡ ይሄዳሉ እና በመንግስት በኩል ባላረጋገጠው ጉዳይ ኦፊሻል የሆነ መግለጫ እየተሰጠ የተለየ የሚያነሳው እንትን የለም እስካሁን።
ትግራይ ክልል ውስጥ ከተከሰተው ሰብአዊ ቀውስ ጎን ለጎን ተያይዞ የሚነሳው አሁንም በክልሉ ውጊያ መኖሩን ሲሆን ይህንን በተመለከተ ሰሞኑን ለዓለም አቀፉ የሰላም ፋውንዴሽን ከትግራይ ገጠራማ ቦታ ሆነው በስልክ ቃለ ምልልስ እንደሰጡ የተገለጸውን የቀድሞ የኢትዮጵያ መንግስት ባለስልጣን ሙልጌታ ገብረ ህይወትን ቃል ጠቅሶ ኤፒ እንደዘገበው በትግራይ ክልል አሁንም ውጊያው መቀጠሉንና የኤርትራ ወታደሮች የአርሶ አደሩን ሰብል ካቃጠሉና ከዘረፉ በኋላ በኤርትራ ድንበር አካባቢ የሚገኙ ገበሬዎች በረሃብ መካከል መሆናቸውን ገልጸዋል። በቅርቡም ከፍተኛ የሰብአዊ ቀውስ ሊከተል ይችላል ሲሉ ስጋታቸውን አጋርተዋል። በዚህ ጉዳይ ላይ ከኤርትራ መንግስት ምንም ምላሽ ማግኘት እንዳልቻለ አያይዞ አስፍሯል። በሌላ በኩል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ለጋሾች ሙሉ ለሙሉ ትግራይ ክልል እንዲገቡ በሚጠይቀው ማሳሰቢያ አሁንም በትግራይ ክልል የተለያዩ አካባቢዎች ውጊያው እንደቀጠለ ገልጿል። አምባሳደር ፍጹም አረጋ ለዚህ ጥያቄ የተሰጠውን ምላሽ ያብራራሉ።
በዚሁ ኮንፈረንስ ላይ የተነሳ ጥያቄ ነው የተሰጠው ምላሽም የህግ ማስከበር ዋነኛው ምዕራፍ ተጠናቋል። በጣም ጥቂት የሰጥ ዛሬ የወጣባቸው የተደበቁ ተሸሸጉ የህወሓት አመራሮች እንዳሉና እነሱን ለህግ የማቅረቡ እርምጃ በጣም በተወሰኑ ፖኬቶች አካባቢ እየተካሄደ እንደሆነ ተገልጿል።
አምባሳደር ፍጹም በኢትዮጵያ ትግራይ ክልል ያለውን ትክክለኛ ገጽታ በተመለከተ በአትላንቲክ ካውንስል አማካኝነት በኩል ለተዘጋጀው የሀሳብ አብላዮች ቡድን ብቻ ሳይሆን ሌሎችም ተቋማት ትክክለኛ መረጃ እንዲያገኙ በተገኘው አጋጣሚ ሁሉ መንግስት በማስረዳት ላይ እንደሚገኝ ገልጸው በአሁኑ ሰዓትም እነሱንም እኛንም የሚያሳስበን ሰብአዊ ቀውሱን በቶሎ ማስተካከል ስለሚቻልበት ሁኔታ እንጂ የጦርነቱ ጀማሪ ማን እንደሆነ ሁሉም ያውቀዋል ብለዋል። በተለይም እንዲህ ያሉ መረጃዎችን መስጠት አስፈላጊ የሚሆነው በውጭ ለሚገኙና የተሳሳተ መረጃ ለሚደርሳቸው የትግራይ ተወላጆች እንደሆነ አብራርተዋል።
ህዝቡ እውነቱን የማወቅ መብት አለው። በእኛ እምነት በጣም ብዙ በውጭ የሚኖሩ የትግራይ ተወላጆች እውነቱ ተደብቋቸዋል። አንድ ቲፒኤልኤፍ አባላት የነበሩ ወይም ደጋፊ የነበሩ ጭምር እውነቱ ተደብቋቸዋል። እውነቱ ምንድን ነው? በድምፅ ወያኔ ቀርበው ሴክሬታሪ ጌታቸው የተናገሩት ቀድሞ ያጠቁ መሆኑን ማለት ነው። የዩኤስ ኮንግረስ ወይም ካፒታል ሂልን ወረው በሰላማዊ ሰልፍ መጀመሪያ መጥተው ከዛ በኋላ የሀይል እንቅስቃሴ አድርገው ካፒታል ሂልን ምክር ቤቱን ያን ሁሉ ጉዳት ሲያደርሱ ኢንሰረክሽን ነው የተባለው። ህገ መንግስትን በሀይል ለመተካት የተደረገ እንቅስቃሴ ምርጫው እንዳይጸድቅ ዞሮ ፕሮሲጀር አለ የነበረው ግን ያን የማጽደቅ ሂደት የማደናቀፍ እርምጃ እንግዲህ በአጋጣሚ በአክሲደንት የሞቱ ሰዎች አሉ። አንዳንድ ሰዎች ግን በኢትዮጵያ ሁኔታ ግን ህገ መንግስቱን የሚጠብቀውን ሰራዊቱን በተኛበት አስበው ነው የገደሉት። ይሄ የሀገር ክህደት ነው ማለት ከኢንሰረሽን በላይ ነው። እናም እዚህ አሜሪካን ሀገር ያሉ በደንብ ይተነዘባሉ። ትልቅ ወንጀል ተፈጽሟል። የእነሱ ስጋት የእኛም ጭምር ስጋት በዛ መነሻ የመጣው ሁኔታ ዜናው ምንም የማያውቀው ሰላማዊ ሰዎች በረሃብ የሚሆን በእንግልትም ይሁን በሌላም ህይወታቸውን በማጣት ጉዳት ውስጥ እንዳይገቡ ማድረጉ ነው እንጂ ትልቅ ወንጀል ተፈጽሟል። በኢትዮጵያ ታሪክ በዓለም ታሪክ ታይቶ የማይታወቅ ወንጀል ተፈጽሟል። ይህንን የማይገነዘቡ በጣም ብዙ የተሳሳተ መረጃ የተነገራቸው የትግራይ ተወላጆች እንዲሁም የቲፒኤልኤፍ ደጋፊዎች የነበሩ ሰዎች አሉ። ይህን እውነት ማውጣት የሚዲያዎች ኃላፊነት ይመስለኛል። ዳይም ደግሞ በአገራችን ላይ ሰላምን ለማሸነፍ ማለት ነው። ሰው አጠቃላይ አብዛኛው ህዝብ ወደ ህሊናው ተመልሶ በሰላማዊ መንገድ እንዲንቀሳቀስ ህገወጥ ድርጊት የፈጸሙ ሰዎች ለህግ ቀርበው ተገቢውን ቅጣት ማግኘት አለባቸው እና እዚህ ያሉ ሰዎች እዛ በኋላ እየተፈጸመ ያለው መዘግየቱ እንደገና ብዙሀን ላይ የሚደርሰው እንግልቱ ቶሎ ሰላም ሊበጣ እንዲችል ማድረጉ ነው እንጂ የሚያሳስባቸው እዚህ ላይ በአሜሪካ መንግስት ውስጥ መሆን በቲንክ ታንክን በምሁራን ደረጃ ያሉትን ይገነዘባሉ። ግን የትግራይ ተወላጆችን ግን ጥቂት ይገነዘባሉ። ብዙዎች ግን በዛ ደረጃ አልደረስ በጣም ያሳዘኑ ደግሞ እዚሁ ተወልደ ያደጉ ወጣቶችን ሁሉ አሳስተዋቸዋል። ስለዚህ ወደ ህሊናቸው እንዲመጡ ተገቢ ስራ መስራት አለበት ብዬ አስባለሁ።
በሌላ በኩል በክልሉ ያለውን የጤና ሽፋን ሁኔታ በተመለከተ ድንበር የለሽ ሐኪሞች ማህበር የትግራይ ክልል የአስቸኳይ ጊዜ አስተባባሪ አልበርት ቪናስ ከታህሳስ ጀምሮ ወደ ትግራይ ክልል ተጉዘው አዲግራት፣ አክሱምና አድዋን ጎብኝተው ከተመለሱ በኋላ ከሁለት ቀናት በፊት በድርጅቱ ድረገጽ ላይ ባስነበቡት አዲስ ሪፖርት በትግራይ ክልል ገጠራማ አካባቢዎች ምን እየተፈጠረ እንደሆነ ማወቅ ባለመቻሉ ስጋት እንዳላቸው፣ ነገር ግን ከአካባቢው ሽማግሌዎች መረዳት እንደቻሉት ሁኔታዎች እጅግ አስቸጋሪ መሆናቸውን ገልጸዋል። በአዲግራት ከተማ ከፍተኛ ውጥረት መኖሩን፣ በሆስፒታሎች ውስጥ ያለው ሁኔታም እጅግ አስቸጋሪ እንደሆነ፣ ምግብ ውሃና ገንዘብ እንደሌለ መመልከታቸውን በሪፖርታቸው አስነብበዋል። በሆስፒታል ውስጥ የተኙት አንዳንዶቹ ታካሚዎች አሰቃቂ ጉዳቶች እንደደረሱባቸው፣ አንዳንዶቹ ደግሞ በምግብ እጥረት እንደተጎዱ መመልከታቸውንም ገልጸዋል። አምነስቲ ኢንተርናሽናል በበኩሉ የተባበሩት መንግስታት ድርጅት 2.3 ሚሊዮን ሰዎች በትግራይ ክልል የምግብ እርዳታ እንደሚያስፈልጋቸው ጠቅሶ በትግራይ ሰላማዊ ዜጎች ላይ ጭፍጨፋ መፈጸሙን፣ የቦምብ ጥቃት መድረሱን፣ ግድያና ዘረፋ እንዲሁም በሴት ልጆች ላይ ጾታዊ ጥቃት መፈጸሙን ጠቅሶ በአሁኑ ሰዓት 450,000 ሰዎች ከመኖሪያ ቀያቸው ተፈናቅለዋል ብለዋል። እነዚህን ዜጎች ለማገዝም መንግስት ሙሉ ለሙሉ በሩን ለረድኤት ድርጅቶች መክፈት አለበት ሲል አሳስቧል። ከዚሁ ጋር በተያያዘ ሰሞኑን በኢትዮጵያ ጉብኝት ያደረጉት የተባበሩት መንግስታት ድርጅት ከፍተኛ ኮሚሽነር ፊሊፖ ግራንዲ ከጉብኝታቸው በኋላ ለጋዜጠኞች በሰጡት መግለጫ የተባበሩት መንግስታት ተቋማትና መንግስታዊ ያልሆኑ ድርጅቶች በክልሉ እንዲንቀሳቀሱ መፍቀድ እጅግ መሰረታዊ መሆኑን ገልጸው 25 መንግስታዊ ያልሆኑ ተቋማት ወደ ትግራይ ክልል እንዲገቡ ፍቃድ እንዲሰጣቸው በመጠባበቅ ላይ መሆናቸውን ተናግረዋል። በዚሁ መግለጫቸው ላይ ትግራይ ክልልን በተመለከተ በማህበራዊ ሚዲያ ላይ ብዙ የተለያዩ ነገሮች እንደሚነገሩን ገልጸው ደርሳቸው ቦታውን በአካል ተገኝቶ ለተገነዘበ ግን ሁኔታው ምን ያህል የተወሳሰበ መሆኑን መረዳት እንደሚቻል ጥቆማ ሰጥተዋል። በርካታ የተኩስ ልውውጦችና ጥሰቶች በሁሉም ወገኖች እንደነበሩና በገለልተኛ አካላት ምርመራ ሊደረግ እንደሚገባም ገልጸዋል። ሁኔታዎች ተባብሰው ከቁጥጥር ውጭ ሳይወጡ አስቸኳይ እርዳታ በመስጠት ሰብአዊ ቀውሱን ማስቆም እንደሚገባም ጠቁመዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።